የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ19ና በ22 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። በርካታ ምዕት ዓመታት በምናብ ወደ ጥንታዊት ኢትዮጵያ ሊያጓጉዘን የሚዳዳ የታሪክ መጽሐፍ ነው።
አጼ ምኒልክ በናጼ ልብነ ድንግል በናጼ ገላውዲዮስ ጊዜ እንት የነበረውን ግዛት የነበሩትን እንደገና በስርዓት በአዲስ መልክ እንዲተዳደር አደረጉት እንጂ አዲስ ለውጥ የለውም። እርግጥ መንግስታት ወይም ስቴት በምንለው ሲፈጠሩ አንዱ ክፍል አንዱን ሲያሸንፍ፣ አንዱ በሌላው ላይ ባህሉን ሲጭን፣ ይሄ እየተወራረሰ የሚመጣ የስቴት አፈጣጠር ደንብ ነው። ኢትዮጵያን በዚህ አይነት ነው የተፈጠረች።
በአጼ ልብነ ድንግል ዘመነ መንግስት ከ1520 እስከ 1527 የፖርቹጋል ንጉሥ መልእክተኞች በኢትዮጵያ ያደረጉትን ታሪካዊ ጉዞ የሚተርከውንና በአባ ፍራንሲስ አልቫሬስ ተጽፎ በሎርድ ስታንሌ ኤልደርሌ ወደ እንግሊዝኛ የተረጎመውን መጽሐፍ አቶ ዮና ቦጋለ ወደ አማርኛ እንደመለሱት ነው የተተረከው። በመጽሐፉ ምረቃ ጥናታዊ ጽሑፎችና የውይይት ሐሳቦች ካቀረቡ አራት ምሁራን አንዱን ዶክተር ሰለሞን በጋሻውን ጋብዘናል። ታሪክና አንደምታው 16ኛው ክፍለ ዘመንና ዛሬ ምን ያዛምዳቸው ይሆን እንጠይቃለን። ለመሆኑ ተርጓሚው አቶ ዮና ቦጋለ ማን ናቸው?
አቶ ዮና ከጎንደር ከተማ 5 ኪሎ ሜትር ርቃ በምትገኝ ወለቃ በተባለች ከተማ ነው ተወልደው ያደጉት። በ13 ዓመታቸው ዶክተር ፋይቶቪች የተባሉ የፖሊን ተወላጅ ይሁዲ ናቸው። እሳቸው ቤተ እስራኤሎችን ለመጎብኘት በመጡ ጊዜ በ1920 አቶ ዮናን ከሶስት ተማሪዎች ጋር አንድ ላይ እስራኤል ይዘው ሄዱ። ተምረው ወደ ሀገራቸው ተመልሰው የቤተ እስራኤሎችን ትምህርት እንዲያስተምሩ መሪ እንዲሆኑ ብለው ነበረ። ትምህርት ሚኒስቴር ሲያገለግሉ ቆዩ። በኋላ አንዳንድ ከንጉሱ ጋር የሚያኳርፍ ነገር ተፈጠረ።
አቶ ዘካርያስ ዮና የተርጓሚው የአቶ ዮና ቦጋለ ልጅ ናቸው። ከ60 ዓመታት በፊት በ1950ዎቹ የተረጎመው ይህ መጽሐፍ እንደምን ሳይታተም ከዚህ ዘመን ደረሰ? ስለ መጽሐፉም ስለ አባታቸውም ያጫውቱናል።
እኛ ለኛ ችግር ከኛ የተሻለ መፍትሄ የለውም። አሁን እንደምታዩት ነው፣ የዓለም አቀፉ ገንዘብ በጣም እየደረቀ ነው የመጣው። ችግሩን በዛ ነው ያክል ደግሞ እየሰፋ ነው የመጣው። ዛሬ በየቦታው ዞረ ስታዩ ጎዳና ተዳዳሪዎች ቁጥሩም ጨምረዋል። ተራ በተራ የሚበላ ተራ በተራ የሚተኛሉ ና ይሄ ችግር ከኛ አያልፍም። በጣም በጣም መረዳዳት እንችላለን። ና አንድ ሰው አንድ ልጅ ቢያስተምር ለቁም ነገር ቢያበቃ፣ አዛውንቱም ደግሞ መለመን የለበትም።
ባለፈው እሁድ ልክ የዛሬ ሳምንት እዚህ ዋሽንግተን ዲሲ ውስጥ የተካሄደ ዝግጅት ነው። ለሜሪ ጆ ኢትዮጵያ የሕፃናትና የአረጋውያን ምርጃ ድርጅት ገንዘብ ለማሰባሰብ ታልሞ የተሰናዳው ዝግጅት ሰው ለመርዳት ሰው መሆን በቂ ነው የሚል መጠሪያ ተሰጥቶታል። የዝግጅቱን አስተባባሪ የሜሪ ጆይዋን መስራችና ስራ አስኪያጅና የዘንድሮዋን ወይዘሪት ኢትዮጵያ ዩኤስኤንም እናወያያለን። ንጉሴ አክሊሉ ከአዲስ አበባ ለዕለቱ ያለውን ይዞ ይቀርባል። በርከት ያሉ ዝግጅቶችም አሉን። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ከእሁድ ነሐሴ 21 2009 ዓ.ም የራዲዮ መጽሔት ልዩ ልዩ ዝግጅቶች ጋር አቀናባሪን ንጉሡ ታምሬን ይዤ የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ።
አሁን እሳት ገምቱ እንዳልቀራችሁት ዛሬ ባልደረባ አዲሱ አበበ የለም፣ ብቻዬን ነው የማስተናግዳችሁ። ከረፍት መልስ ታዲያ በሚቀጥለው የራዲዮ መጽሔት ታገኙታላችሁ። አሁን የሰዓቱን የዓለም ዜና።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ሀሪኬን ሃርቪ የተባለው በኃይለኛ ንፋስ የሚነጉድ ከባድ ዝናብ በወረደባት የዩናይትድ ስቴትሷ ቴክሳስ ክፍለ ሀገር የምትገኘው ሂውስተን ከተማ ጎርፍ አጥለቅልቋታል። ነዋሪዎች ቤታቸው በጎርፍ ከተጥለቀለቀ ጣሪያው አናት ላይ እንጂ አቲክ የሚሏት የቤት ጣሪያ ውስጥ የምትገኝ ቆጥ መሳይ ክፍል ውስጥ እንዳይገቡ የከተማዋ ፖሊሶች ማስጠንቀቂያ እየሰጡ ናቸው። በሃርቪ ምክንያት ያጥለቀለቃትን ጎርፍ የሰውን ሕይወት የሚያሰጋ ከአሁን ቀደም ያልታየ ከባድ አደጋ ሲል ነው የሂውስተን ከተማ ብሔራዊ የአየር ሁኔታ አገልግሎት መስሪያ ቤት የገለጸው። ቢያንስ ሁለት ሰዎች ሞተዋል። በደቡብ ምስራቅ ቴክሳስ ነዋሪዎች ላይ የወረደው የጎርፉና የከባድ አውሎ ነፋሳማው ዝናብ አደጋም እንደቀጠለ ነው። ከአርብ ማታ ወዲህ ሂውስተን ቢያንስ በሰባት ዝናብ አዘል አውሎ ነፋስ መመታቷን የአየር ሁኔታ አገልግሎት መስሪያ ቤቱ አረጋግጧል። ከሞቱት ሰዎች ሌላ ቢያንስ 14 ሰዎች ላይ ጉዳት ደርሷል። ሂውስተን ከተማ ከአሁን ቀደም እንዲህ ያለ አደጋ በተደጋጋሚ ደርሶባት ያውቃል። የአሁኑ ግን እጅግ ከባድ ከሆኑት ውስጥ አንዱ ነው ብለዋል የቴክሳሱ አገረ ገዢ ግሬግ አበት። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለቀድሞ የአሪዞና ክፍለ ሀገር የወረዳ ፖሊስ አዛዥ ጆ አርፓዮ ምህረት መስጠታቸውን እንደማይስማሙበት የዩናይትድ ስቴትስ ምክር ቤት አፈ ጉባኤ ፖል ራያን አስታወቁ። ሸሪፍ አርፓዮ የፖሊስ ሰራዊታቸው ውስጥ በነዋሪዎች ላይ በዘር ልዩነት አመለካከት የተወሰነ ፖሊሲ አለ ተብሎ ከተመሰረተበት ክስ በተያያዘ ፍርድ ቤትን ተዳፍረዋል ተብለው በተበየነባቸው ከወር ባነሰ ጊዜ ነው ፕሬዝደንቱ ምህረት ያደረጉላቸው። የአፈጉባኤ ፖል ራያን ቃል አቀባይ ደግ አንድሬስ ባወጡት መግለጫ ሕግ አስከባሪ ባለስልጣናት የሁሉንም ሰው መብት የማክበር ልዩ ኃላፊነት አለባቸው። ለጆ አርፓዮ ምህረት ስለተደረገ ማንም ይህ ኃላፊነት ከቁጥር የሚገባ አይሆንም የሚል ስሜት እንዲሰማው አንፈልግም ብለዋል። ሁለቱም የአሪዞና ሪፐብሊካን ሴኔተሮች ጆን መኬይ እና ጄፍ ፍሌክ ፕሬዚደንቱ ለሸሪፍ አርፓዮ ምህረት ማድረጋቸውን ነቅፈዋል። የሊባኖስ የጦር ሰራዊት ራሱን የእስልምና መንግስት ብሎ የሚጠራውን ቡድን ተዋጊዎች ከሶስት ዓመታት በፊት ሶሪያ ድንበር አጠገብ የጠለፋቸው ወታደሮች ሳይሆኑ አይቀርም ብሎ የጠረጠራቸውን አስከሬኖች ማግኘቱን አስታወቀ። ይህ ይፋ የተደረገው የሊባኖስ የጦር ሰራዊት ድንበሩ ላይ ከአይኤስ ኃይሎች ጋር በሚያካሂደው ውጊያ ከራሱ በኩል ተኩስ አቁም ማወጁን ተከትሎ ነው። የእስላማዊ መንግስት ነኝ ባዩ ቡድን ተዋጊዎች የሊባኖሷን የድንበር ከተማ አርሳንን በተቆጣጠረበት ወቅት 30 የሊባኖስ ወታደሮችና ፖሊሶችን ጠልፎ አራቱን ሲገል አንደኛው ቁስለኛ በኋላ መሞቱና 16ቱን በምርኮኛ ልውውጥ ለቋቸው እንደነበረ ይታወሳል። በመጨረሻም በሰሜናዊ ህንድ ተከታዮቻቸው የሆኑ ሴቶችን ደፍረዋል ተብለው የተፈረደባቸው መንፈሳዊ መሪ ከፖሊሶች ጋር ከባድ ፍጥጫ ላይ የነበሩት በሺዎች የተቆጠሩ ደጋፊዎቻቸው ፍጥጫቸውን አብቅተው ሲርሳ ከተማ ከሚገኘው ዋናው ቤተ አምልኮ መውጣት መጀመራቸው ተዘግበዋል። ለሰዓቱ ያለን ዜና በዚሁ ያበቃል።
የይሁዳ ካምፓኒ ያኔ ትኩስመኝ ትንፋሽ ቀዝቅዞ አይንህ አይኔን ሲሸሽ ፍርሃት ሲንቀኝ ተጠራጥሬያለሁ ለዛሬ አሳልፈህ እንደምትሰጠኝ የአምላክን መጋን ባለመታደሌ ይሁን አይከፋኝም። ይህን ማን አየበት የከንፈርህ ጣህም ቃናው አልጠፈኝም። ባትስመኝ ኖረ የዛሬም ባላየኝ ሞቼም ባልተነሳው ፍቅርህን ረስቶኝ በደልህን ባልረሳው የልቤም ባልዳነ ለክብርም ባልበቃው ፍቅሬም ባልገነነ ባትስመኝ ኖሮ ወይ ማንም አይገድለኝ ወይ ሞቼ አልነሳም ወይ ዋጋ ላወጣ ወይ ቅሜን አረሳም። ብትስመኝ አይደል ከቃልህ የሰማው የሱን ስላቅህን እውነትህን ያየው ከኔ መራቅህን ቀንህስ የመሸ መሳይ ማንነትህ እርቃኑ የሸሸ አንተ ስለታምከኝ ዋጋዬ ተሰላ በብር ተሰመነ የከንፈሬት ምንዳ አኩልዳማ ሆነ። የተነጋገርነው ትያላቸው ጊዜ የሚያለቃቅሱ ምስለ ጴጥሮሶች በዙሪያዬ ሳሉም ከእጅ የቀመሱ ለአንተ የሆንኩትን የመውደዴን መጠን ከበርባን ያከፋ በዝምታዬ ልክ የክህደት አክሊል በእኔ ላይ የደፋ ለአንዲት ቀን ሆኖለት ፀሐዬን ያጠፋ ላማ ተበቅታኒን በጣሬ ያስባለ ካንተ መታም በቀር ለማን ተሳለ። በእርግጥ በዚያ ጊዜ በጌቴ ቴማኔ እንዳዘነው አምላክ ያስቃይ ከኔ እንዲያልፍ አውጸልያለሁ። ይህን ብቻም አይደል የወደድከው ይሁን እንዳልክም ብያለሁ። ከሳሼ በርትቶ ኃጢአቴን አብዝቶ ሙግቴን ቢመኝም መልካሙ ስራዬን በክፋት መንዝሮ ለፍርድ ቢያቆመኝም ለሞት የሚያበቃ ክፉ የሰራሁት ከቶ ባይገኝም ከዝምታዬ ውስጥ ለሐሰት ክስቶቼ መልሴን የጠበቀ ጲላጦስ ባይኖርም ከደሜ የነጻ እውነቴን ያወቀ ቅርታ እየለመንኩ በፍቅ ተለጉሜ የምሞትበትን እውነት ተሸክሜ እዋህን የሞላ መራራ እየጠጣው ያ ቀን ደረሰና ከፍታ ላይ ወጣው። የታምከኝ ጊዜ ነው የሞት ህጉን ጥሼ መቃብር ተከፍቶ ነፍስ ልብስ ለብሼ ከሞት የተነሳ ራሴን በራሴ መግነዜን የሰፍታ ለዛሬ ያበቃኝ አዎ ያንተ ከፈር ለዓለም የነጻነት ምክንያት አምሰር።
የይሁዳ ከንፈር የሳምንቷን ምርጥ ግጥም ነበር ያሰማናችሁ አድማጮች። ገጣሚዋ ትዕግስት ዓለም ናት። ትዕግስት እናመሰግናለን።
የታሪክ ገጾች ወደሚፈተሹበት ቅንብር እንዘልቃለን።
በመግቢያው እንደጠቆምነው በርካታ ምዕተ ዓመታት በምናብ ወደ ጥንታዊት ኢትዮጵያ ታሪክ ሊያጓጉዘን የሚዳዳ የታሪክ መጽሐፍ ነው። በአጼ ልብነ ድንግል ዘመነ መንግሥት ከ1520 እስከ 1527 የፖርቹጋል ንጉሥ መልእክተኞች በኢትዮጵያ ያደረጉትን ታሪካዊ ጉዞ የሚተርከውንና በአባ ፍራንሲስኮ አልቫሬስ ተጽፎ በሎርድ ስታንሌ ኤልደርሌ ወደ እንግሊዝኛ የተረጎመውን መጽሐፍ አቶ ዮና ቦጋለ ናቸው ወደ አማርኛ የመለሱት። በመጽሐፉ ምረቃ ጥናታዊ ጽሑፎችና የውይይት ሐሳቦችን ካቀረቡ አራት ምሁራን አንዱን ጋብዘናል። እንግዳዬ ራሳቸውን በሚያስተዋውቁበት እንጀምራለን።
ሰለሞን ጋሻው እባላለሁ። የምኖረው በሚኒሶታ ትዊን ሲቲስ ከተማ ውስጥ ነው። በትምህርት በህግ የፒኤችዲ ኤምኤስጂ ብሉታል ደግሞ በሶሲዮሎጂ እንድ ፒኤችዲ ያለኝ የማስተምረው ሶሲዮሎጂውን ነው። ዩኒቨርሲቲ ኦፍ ሚኒሶታ ሞሪስ ካምፐስ በሚባለው አስተምራለሁ።
መልካም ዶክተር ሰለሞን በቀጥታ ወደ ጉዳያችን ልውሰዶት። ቀደም ብዬ ጠቆም እንዳደረግኩት ባለፈው እሁድ እዚህ ዋሽንግተን ዲሲ አቅራቢያ የሚገኝ አንድ ስፍራ በአጼ ልብነ ድንግል ዘመነ መንግስት ከ1520 እስከ 1527 ወደ ኢትዮጵያ የተላከ የፖርቹጋል መልእክት የሚል በአባ ፍራንሲስኮ አልቫሬዝ የተጻፈ በአቶ ዮና ቦጋለ ወደ አማርኛ የተተረጎመ መጽሐፍ ቄስ አልቫሬዝ ለስድስት ዓመታት ኢትዮጵያ ውስጥ በቆዩበት ጊዜ የታዘቧቸውን የጻፉበት መጽሐፍ የተለየ ስፍራ ተሰጥቶ ተወያይታችሁበታል። ከእርሶ በተጨማሪ የታሪክ ባለሙያዎች፣ የጊዜው አዋቂዎች ተገኝተው በመድረኩ ሰፊ ውይይት ተካሂደዋል። ከታዳሚዎችም ጋር እንዲሁ ውይይት አድርጋችኋል። እስኪ በመድረኩ የነበረውን መንፈስ ለመውሰድ እንሞክር። ይሄንን መጽሐፍ እርሶ እንዴት አገኙት? እንደ ስነ ሰው የጥናት ባለሙያ ብቻ ሳይሆን በኢትዮጵያ የታሪክ ጉዳዮች ላይም በርካታ ጽሑፎችን እንዳቀረበ ሰው።
እሺ፣ በመጀመሪያ አቶ ዮኒ ይህን መጽሐፍ በአማርኛ በመተርጎማቸውና ልጆቻቸውም ለሕዝብ በማስተዋወቃቸው በበኩሌ የተሰማኝን በጣም ከፍ ያለ ምስጋና ማቅረብ እፈልጋለሁ። ማንኛውም መጽሐፍ ከሌላ ቋንቋ ወደ አማርኛ ሲተረጎም ለአንባቢያን ብዙ እድል ይሰጣል። የእንግሊዝኛ ወይንም የውጭ ቋንቋ ለማያውቁ ሰዎች ያ መጽሐፍ እድል ይከፍታል ማለት ነው። ይህ መጽሐፍ በጣም ጠቃሚነት አለው። መጀመሪያ እንደ ፕሮፌሰርነቴ ይህን መጽሐፍ የውጭ ሰው እንኳ ብሆን የኢትዮጵያን የጥንት ታሪክ ምሳሌ ዘርዘር አድርጎ ጂኦግራፊካል ሂስትሪ ኦፍ ኢትዮጵያ ወይንም ሬሊጂየስ ሂስትሪ ኦፍ ኢትዮጵያ፣ ካልቸራል ሂስትሪ ኦፍ ኢትዮጵያ ለሚሉ ርዕሶች ማስተማሪያና ሪፈረንስ ሊሆን የሚችል ነው። ከዛ በመለስ ግን ለኢትዮጵያ ሕዝብ ወይም አንባቢያን ከፍ ያለ ጥቅም አለው። በጊዜው የነበረውን ኢትዮጵያን ሕዝብ፣ ስርዓት፣ ሕግ በተለይ ደግሞ የኢትዮጵያ ግዛት ምን እንደሚመስል ያሳያል። በጊዜው የነበሩትን ስሞች ይጠቅሳል። የአገር ቦታዎች ማለት ነው። እርግጥ እነኚህ ስሞች በየጊዜው የኢትዮጵያ ህዝብ ከአንዱ ወደ አንዱ እየፈለሰ ስሙን እየቀየረ አንዳንዱ ስም ባይገኝም ዛሬ ቢጠፋም ይህ ታሪክ እንደ ማስታወሻ ጥሩ አጋጣሚ ነው ብዬ አምናለሁ።
ዶክተር ሰለሞን ይህ መጽሐፍ ለዛሬ ምን ፋይዳ አለው የሚለውን ገፋ አድርገን መመልከታችን አይቀርም። እርሶም ያነሱት ምን አይነት ጥቅም አለው፣ ምን ፋይዳ አለው የሚለውን ነው እና ከዛሬ ሁኔታዎች ጋር እናያይዝ እስኪ። የኢትዮጵያ ታሪክ ትንታኔ፣ ብሔርና ብሔርተኝነት በኢትዮጵያ የሚሉ መጽሐፍትን ጽፈዋል። በኢትዮጵያ ጉዳዮች ላይ ትኩረት አድርገውም ይጽፋሉ። እንዲህ ያለው የታሪክ መጽሐፍ ምንም እንኳን ከአራት መቶ ዓመታት በፊት ስለተከናወነ ድርጊት ስለነበሩ ሁኔታዎች ቢያወሳ በተጨባጭ ለዛሬ እንዴት ነው ሊጠቅም የሚችለው?
ይህ መጽሐፍ ለዛሬው ትውልድ ወይንም አሁን ላለንበት የኢትዮጵያ ሁኔታ፣ ፖለቲካ ሁኔታ በጣም ጠቃሚነት አለው። ብዙ ጊዜ እንደምትሰሙት ኢትዮጵያ የምትባለው አገር የተፈጠረችው በአጼ ምኒልክ ዘመን ነው ብለው አዲስ የተጀመረ ታሪክ ኢትዮጵያ የተፈጠረችው በምኒልክ ጊዜ ነው፣ ከዛም በፊት ኢትዮጵያ ብሎ ነገር የለም የሚሉ ታሪኮች ተነስተዋል። እንግዲህ አንድ ታሪክ በመረጃ ነው የሚደገፈው። አጼ ምኒልክ በእነ አጼ ልብነ ድንግል በእነ አጼ ገላውዲዮስ ጊዜ ጥንት የነበረውን ግዛት የነበሩትን እንደገና በስርዓት በአዲስ መልክ እንዲተዳደር አደረጉት እንጂ እርግጥ መንግስታት ወይም ስቴት በምንለው ሲፈጠሩ አንዱ ክፍል አንዱን ሲያሸንፍ፣ አንዱ በሌላው ላይ ባህሉን ሲጭን፣ ይሄ እየተወራረሰ የሚመጣ ህጋዊ ወይንም የስቴት አፈጣጠር ደንብ ነው። ኢትዮጵያን በዚህ አይነት ነው የተፈጠረችው። የሰሜኑ ኢትዮጵያ ህዝብ ብዙ አይነት ህዝብ አለ፣ ወደ ደቡብ እየገፋ ሄደ። የደቡቡ ደግሞ ምሳሌ ኦሮሞ እየገፉ ወደ ሰሜን የእስልምና ሃይማኖት ከክርስቲያኑ ሃይማኖት ጋር እየተዋጉ አንዱ አንዱን ሲያሸንፍ የኖረበት እና ኢትዮጵያ የተፈጠረችው በዚህ አይነት ሁኔታ ነው እና በአጭሩ በአሁኑ ጊዜ ኢትዮጵያ ከመቶ ዓመት በፊት አልነበረችም፣ በአዲስ መልክ እንቀርጻለን ለሚሉ አሁንም ስልጣን ላይ ላሉት የኢትዮጵያ መሪዎች ከዚህ ከታሪክ ቢማሩ ጥሩ ይመስለኛል። በነገራችን ላይ እንደዚህ አይነት ብዙ መጽሐፍቶች አሉ እና ከአሁኑ ጋር ስናስተያየው ይህ እውነተኛ ታሪካዊ ማስረጃ ነው ማለት ነው።
የመጽሐፉን ይዘት አንዳንድ ጭብጦች የዕለት ማስታወሻ በሚመስል ሲጻፉት በዚያ ዘመን የነበሩ ሁኔታዎችን ፍንትው አድርጎ የሚተርኩ ገጾች ገልበጥ ገልበጥ እናደርጋለን። ከዚያ በፊት ግን አሁን በጀመሩት ሀሳብ እኚህ ሰው ኢትዮጵያዊ አለመሆናቸው ከግራም ከቀኝም ካሉ ፍላጎቶች ብዙ ጊዜ አሁን እንደምናየው የታሪክ አጻጻፍ የፍላጎቶች መታያ እየመሰለ መጥቷል። የአንድ ወገን ፍላጎት አጉልቶ የማሳየት ዝንባሌ በግራም በቀኝም በተሰለፉ ወገኖች እየታየ ነውና ታሪክ ከነበሩ ሁኔታዎች ውጪ ለመረዳት ወደ ዛሬ ለማምጣት በፈለግነው ሁኔታ ውስጥም ሲገመድ ይታያልና እስኪ ከኚህ ሰው ነጻ መሆን አንጻር ማን መሆናቸውንም የኚህ ቄስ ማንነት አንዳንዴ የግድ የአገር ውስጥ ፍላጎቶች ብቻ ሳይሆን ደግሞ የቀኝ ገዢዎችን ፍላጎት ታሪክን በተዛነፈ መልኩ የሚያወጣበት ይመስላል። የኚህ ሰው አጻጻፍና መንገድስ እንዴት ይገመገማል?
ጥሩ ጥያቄ ነው። እንግዲህ አልቫሬዝ የፖርቱጋል መንግስት ወደ ኢትዮጵያ የዲፕሎማሲያዊ ግንኙነት ለመፍጠር ሲላኩ አብሮ የተላከ ቄስ ነው። በአጼ ልብነ ድንግል ዘመን ንግስት እሌኒ የእስልምና ሃይማኖት ተከታዮች በምስራቅ ኢትዮጵያ በኩል እያየሉ ስለሄዱና በየጊዜው ውጊያም ስለነበረ የቱርኮች መነሳትና የቀይ ባህርም መዘጋት ኢትዮጵያ ፓትሪያርክ የምታገኘው ከግብጽ ስለሆነ በዛ በኩል የሚደረገውን ግብጽ በቱርኮች በመያዟ ይህ ሁሉ ችግር ስለፈጠረ እቴጌ ሌኒ ከፖርቱጊዞች ጋራ የውትድርና ወዳጅነት ስምምነት ለመፍጠር ሀሳብ በማቅረብ ወደ ፖርቱጋል መንግስት ልከው ነበረ። ከዚህም ጋር ተያይዞ ነው አልባሬዝ ወደ ኢትዮጵያ የመጣው። የአልባሬዝ መጽሐፍ ጥሩነቱ ምንድን ነው? በእንግሊዝኛ ቋንቋ ልጠቀምና ዳሪ ነው።
የዕለት ማስታወሻ በሚጻፍበት ዘይቤ ነው የጻፉት።
አዎ። እና ሌላ ምንም የራሱን አስተያየት ወይንም ባይስ አልጨመረም። ዛሬ በዚህ ቦታ ይህን አይቻለሁ፣ ዛሬ እዚህ ቦታ ደርሰናል፣ ይሄ ከተማ እንደዚህ ነው ስሙ እያለ ነው ጠቀሰው። እንግዲህ በተጨባጭ ምን ጥቅም አለው ሲባል አልቫሬዝ እንግዲህ ከሰሜን ከቀይ ባህር ተነስቶ የከተሞች የተከተለ ንጉሱ በሸዋ በተጉለት እንደነበሩ በየአቅጣጫው ንጉሱ በነበሩበት በዚህ ቦታ ንጉሱ እንደዚህ አድርገዋል፣ በዚህ ቦታ ይሄ ቤተ ክርስቲያን አለ እያለ ስለጻፈ በጊዜው የነበሩትን ስሞች ከሰሜን እስከ ባሌ ድረስ ያሉትን አገሮች እነዚህ ኋላ በጊዜው ትልቅ ቤተ ክርስቲያን መኖሩን ይሄን ሁሉ እየዘረዘረ ስለጻፈ ምንም የራሱን አስተያየት አልሰጠም፣ በአይዝ አልነበረውም። ከዚህም አልፎ ምናልባት አንዳንድ ሰዎች እንደው ክርስቲያን ስለሆነ አድሎ አድርጎ ይኑን ካሉ መጽሐፉ በየቀኑ ያየውን ነው የሚጽፈው። ከእርሱም ጋር ለምሳሌ ፍቱህ አልሀበሽ የሚባለው የግራኝ መሐመድ ጸሐፊ በጊዜው የነበረውን ጦርነት ገልጿል። አልቫሬዝ የጠቀሳቸው ከተሞች እና ስፍራዎች የነገስታቱ መኖሪያ ሀገሩ በፍቱህ አልሀበሽ ደራሲ ተጠቅሷል። ስለዚህ ታሪክ ሲጻፍ ሁልጊዜ አንዱ መረጃ ከአንዱ ጋር ስለሚታይ መረጃዎቹ የአልቫሬዝ ብቻ ሳይሆኑ ሌላም መረጃ አለ ማለት ነው።
ግራና ቀኝ ማመዛዘን የሚቻልባቸውን ማጣቀሻዎች ጭምር ነው እየጠቀሱልን ያሉት። ምናልባትም ሰፋ ባለ ውይይት ሌሎች ይሄን ሁኔታ የሚያሳዩ ገጽታዎች እንቃኛለን። በዚህ ምጥን ዝግጅት ግን እርስዎ የገለጹትን የግል ማስታወሻ በሚመስል ዘይቤ ቄሱ አልቫሬዝ የጻፏቸውን አንዳንዶቹን ጠቀስ እናድርግ ውይይታችንን ገፋ ለማድረግ። በገጽ 219 ላይ እንደው እንደተገኘ የመረጥኩትን አንድ ምዕራፍ ነው። ምዕራፍ 67-68 ይላል። ከሜዳ ላይ ሶስት ቀን እንደተጓዝንና በሽታ እንዴት ባለ አኳኋን እንደሚያክሙ ስላየናቸው ሰዎች ይላል። በግልጽ በዛ ቦታ ያዩትን እንዴት እንደሚጽፉ ለመመልከት ነው። ጥቂት መስመሮችን አነባለሁ። ሰኞ ጥቅምት 9 ኦክቶበር 9 ቀን ባለፈው ቀን ይሄንበትን በመሰለ የከብት ግጦሽ ሳርና እርሻ በሚገኝበት ሜዳ በሆነ አገር ከሄን በኋላ አንዳ ከተባለ ስፍራ ደረስን። ከዚህ ስፍራ እንጀራው የማያምር የገብስ እንጀራ በላን። ማክሰኞም እንዲሁ ባለፈው ቀን ይሄንበትን በመሰለ ሜዳ ሄድን። ከአንድ መንደር አቅራቢያ አደርን። ረቡዕ የተሻለ አገርና እርሻ በሚገኝበት ገብስና ስንዴ ከሚበቅልበት አገር ደረስን። አገሩ ዘወትር ለምለም በመሆኑ አንዱ አዝመራ ሲሰበስብ ሌላው ይዘራል። አገሩ ተበጉይ ይባላል። ብዙዎች ታላላቅ ከተሞች፣ ብዙ የቀንድና የጋማ ከብት የሚገኝበት በጣም ለምለም አገር ሲሆን በትኩሳትና ይህን በመሳሰሉ በሽታዎች የታመሙ ብዙዎች ድውያን ይገኙበታል። አንድ ሰው ራሱን ሲያመው በዋግምት ከራሱ ላይ ደም ሲቀዱለት በቀር ሌላ መከላከያ መድኃኒት ስለማያውቁ ለበሽተኛው የሚደረግለት መድኃኒት የለም እያለ ይዘረዝራል። በስፍራው ያለን ነገር እንዴት እንደሚያነሳ ለማሳየት ለአድማጮች እንደው ቀረብ ለማድረግ ያህል ነው። አንባቢያን የሚረዱት በጣም ዳጎስ ያሉ ገጾች ያሉት ብዙ ታሪኮች የሚተረክበት መጽሐፍ ነው። እርስዎ እንደ ተረዱት ግን ያለ ሌላ የተለየ ግምት ለሚያነብ አንባቢ በቀጥታ ከዚህ ማስታወሻ ውስጥ ከሚያገኛቸው ነገሮች ምን ሊቀስም ይቻላል? ምን አይነት ውይይቶች እንድናደርግ ይረዳል? ዛሬ የሚካሄዱ ውይይቶች ወገን ለይተው ፍላጎቶችን ተከትለው የሚሄዱ ናቸውና ቀደም ብለን እንዳነሳ ነው ምን መማር ይቻላል ይላሉ?
አሁን ዛሬ ከጠቀሳቸው አንተ ካነበብከው ብዙ መማር ይቻላል። ለምሳሌ እንደው ትንሽ ቀላል ቢመስልም አልባሬዝ በሚጓዝበት ከተሞች ሁሉ ጸጥታ ያለ መሆኑንና በጊዜው የነበረው መንግስት በደንብ የሚያስተዳድር መሆኑን ያሳያል። አንድ መንግስት አካባቢውን ጸጥታን አስከብሮ ሽፍትነት ሳይኖር፣ ቀማኛ ሳይኖር፣ በተለይ ከውጭ የመጡ ሰዎች እንደዚህ ከአንድ ቦታ አንድ ቦታ ሲጓዙ አለ ችግር ማሳየት ራሱ የጸጥታውን ወይም የፖለቲካል ስቴቢሊቲውን ያሳያል። ሌላም እንዲሁ አሁን በአካደሚክ አካባቢ ሜዲካል አንትሮፖሎጂ የምንለው አለ። ሜዲካል አንትሮፖሎጂ ሰዎች ከአካባቢያቸው አንዳንድ በሽታን እንዴት እንደሚከላከሉ አሁን ዋግምት እሱ የጠቀሰው በዘመናዊ ሕክምና ይረዳል። ስለዚህ ይሄ አሁን በምናስተምርበት ጊዜ የኔ የስራ ጓደኞች ሜዲካል አንትሮፖሎጂ በሚሉት እንደ ዋግምት አይነት በህዝቡ የተፈጠረ የማዳን በሽታ ትልቅ ዋጋ ያለው እና ጥቅም ያለው መሆኑን ከዛ መማር ይቻላል እና ከዛም በስተቀር የህዝቡን ባህል አበላላቸውን ያገሩን ለምነት ቁልጭ አድርጎ የሚያሳይ ይመስለኛልን።
ስለዚህ በርከት ያሉ ምዕራፎች ዳጎስ ያለ ገጾች ያሉት መጽሐፍ በአጼ ልብነ ድንግል ዘመነ መንግስት የተከናወኑ ሁኔታዎችን በእነኛ 6 ዓመታት ውስጥ የተመለከቱትን ከእለት ተዕለት ሁኔታዎች ጋር አዛምዶ ይህ ቄስ የጻፉትን ሰፋ ያለ ግንዛቤ ለመፍጠር የሚረዳ ይመስለኛል። ከእርሶ የሙያ አጋሮች ከታሪክ ባለሙያዎቹ ጋር በመድረኩ ያቀረባቸዋቸውን ድምጾች እያሰማን ከዚህ አሁን ለቅምሻ ካደረግነው ቃለ ምልልስ ሰፋ ያለ የምናደርገው ሰፊ ውይይት ላይ መልሼ እንደማገኘት ተስፋ አድርጋለሁ። ለዛሬው ግን ለጊዜው አመሰግናለሁ። እግዜር ይስጥልኝ።
አቶ አሉላ ለሰጠኝ እድል በጣም እጅግ አርጌ አመሰግናለሁ።
አድማጮች፣ ተከታዩም ቀደም ብሎ ከጀመርነው ርዕሰ ጉዳይ ጋር የሚያቆየን ይሆናል። ለመሆኑ ተርጓሚው አቶ ዮና ቦጋለ ማን ናቸው? ከ60 ዓመታት በፊት በ1950ዎቹ የተረጎመው ይህ መጽሐፍስ እንደምን እስከ ዛሬ ሳይታተም ከዚህ ደረሰ? አቶ ዘካርያስ ዮና የተርጓሚው የአቶ ዮና ቦጋለ ልጅ ናቸው። ስለ መጽሐፉና ስለ አባታቸው ይነግሩናል።
ዘካርያስ ዮና እባላለሁ። የምኖረው በእስራኤል ሀገር ነው። ባለፉት 47 ዓመት ግድም በእስራኤል ነው የምኖረው። ከዛ በፊት አዲስ አበባ ነበርኩኝ።
መልካም። አቶ ዘካርያስ፣ ለዚህ ውይይት መነሻ የሆነን በአባታችሁ አቶ ዮና ቦጋለ የተጻፈ በአጼ ልብነ ድንግል ዘመነ መንግስት ቀደም ሲል በአባ ፍራንሲስኮ አልቫሬስ የተደረሰ የፖርቹጋል ንጉስ መልእክተኞች በኢትዮጵያ ያደረጉትን ታሪካዊ ጉዞ የሚመለከት በእንግሊዝኛ በሎርድ ስታንሌ ኤልደርሌ የተጻፈና አባታችሁ በ1953 ዓ.ም ወደ አማርኛ የመለሱት መጽሐፍ መሆኑን ይተርካል። እስኪ ስለዚህ መጽሐፍ ይንገሩን። አንደኛ ከ50 በላይ ዓመታት በኋላ ነው ለህትመት የበቃው ወይም የህትመት ብርሃን የማየት እድል የገጠመው ይህ መጽሐፍ። ለምን ሳይታተም ይህን ያህል ቆየ? እስኪ ስለ መጽሐፉም እርስዎ እንደተረዱት፣ እርስዎ እንደሚያውቁት ጨምረው ባጭሩ ይግለጹልን።
እሺ፣ እንግዲህ መጀመሪያ ለምን እንዳልታተም ግለጽና ወደ መጀመሪያው ጥያቄ ብገባ ደስ ይለኛል።
መልካም።
እንግዲህ ይህ መጽሐፍ አባቴ ተርጉመው ለእትም ያዘጋጁት በ1953 ዓ.ም ነበረ እና ወዲያው እንደጨረሱ ለሳንሱር ክፍል አቅርቦት ሳንሱር ክፍል ፈቅዶ ማተም አድርገው ሁሉን ከጨረሱ በኋላ ማተሚያ ቤት ተልኮ ማተሚያ ቤቶች ደግሞ እንደገና ለሁለተኛ ጊዜ ያቀረቡት እና ያኔ ነው እንግዲህ ሊታተም አይችልም ብሎ ደግሞ እንደገና የከለከሉት።
ምክንያት ተነግሮ ነበር አቶ ዘካሪያስ ለምን እንዳልታተመ ማተሚያ ቤቶቹ ለሳንሱር ክፍሉ ሲያቀርቡ የተገለጸ ምክንያት አለ እንዳይታተም ያሉበት?
እንግዲህ ምክንያቱን የተገለጸላቸው አቶ ተስፋ ገብረስላሴ ናቸው። ተስፋ ገብረስላሴ ማተሚያ ቤቱ እሳቸው ናቸው ሁለተኛ ጊዜ ለማስታወቂያ ሚኒስቴር ያቀረቡት። ያን ጊዜም እንደተባለ እኔ በእውነት ትክክለኛውን መልስ አላውቅም፣ ግን ተከለከለ ብለው አባቴ ሲነግሩኝ እኔ አስታውሳለሁ። ሁለተኛ ጊዜ በደርግ ዘመን እንደዚሁ ቀርቦ ነበረ። ያን ጊዜ ይህ እንደዚህ አይነት መጽሐፍ ለምን አስፈለገ በጥያቄ መልስ እንዳይታተም መሆኑን መወሰናቸውን የገለጹ ለአባቴ ነው። ምክንያቱም እንግዲህ ያን ጊዜ ደርግ የዚህ ታሪክ ህዝቡ እንዲያውቀው አልፈለገ ይሆናል፣ ወይም ንጉሳዊ ነክ ነገር የሆነ ታሪክ እንዲነሳ አልፈለጉ ይሆናል። እንግዲህ እነሱ ምክንያት ምን እንደሆነ ለማወቅ አልችልም። ከዛ ወዲህ ግን በአሁኑ መንግስት ጥያቄውን ለማቅረብ አልደፈርንም ነበረ። እንደዚህ አይነት ታሪክ ሊጻፍ ይፈቅዳሉ ብለንም አላሰብንም። ብዙ ዘመን ከቆየን በኋላ እንደው አንዳንድ ሰዎች ማንኛውም መጽሐፍ ቢታተም ፈቃደኛ ነው ሲሉን መጀመሪያ ለአዲስ አበባ ዩኒቨርሲቲ አቀረብንላቸው። ከእነሱ ጋር ሳንግባባ ቀረን። እነሱ የፈለጉት አይነት ጥያቄ ለመቀበል ስላልቻል ቀጥታ በማተሚያ ቤት አሳተምን። 3000 የሚሆን መጽሐፍ በአዲስ አበባ ከተማ እየተሰራጨ ነው በአሁኑ ሰዓት። እና ከዚያ ወዲህ ነው እንግዲህ ወደ እኛ ወደዚህ የመጣ ነው።
ህትመቱ እንደወጣ ነው ወዲህ ወደ ዩናይት ስቴትስ የመጣችሁት እና ባለፈው እሁድም ከአንባቢያን ጋር ያስተዋወቃችሁበት ሰፊ የባለሙያ ውይይት የተካሄደበት?
ልክ ነው፣ ልክ ነው።
አቶ ዘካሪያስ ከአዲስ አበባ ዩኒቨርሲቲ ፕሬስ ጋር በአብዛኛውን እንዲህ መሰል ዘመን የጠገቡ ታሪክ ቀመስ የሆኑ ለማህበረሰብ ከፍተኛ ጠቀሜታ ያላቸው መጽሐፍትን ብዛት ያላቸው መጽሐፎችን በማሳተም የሚታወቀው ደረጃውም ከፍ ያለ መሆኑ የሚነገርለት የሚታወቀው የትምህርት ተቋም እንደመሆኑ ጭምር የአዲስ አበባ ዩኒቨርሲቲ ፕሬስ ጋራ ለመስራት ወይም እንዳያትመው ያገዳችሁ ምንድን ነው? እናንተ ልታሟሉ ያልቻላችሁት?
እንግዲህ ለዩኒቨርሲቲ ያቀረብነው የአልቫሬዝን መጽሐፍ ብቻ አልነበረም። ሌላም የበታችን ያቶ ዮና ቡጋለ የህይወት ታሪክ ጽፈን ነበረ እና እሱንም በዩኒቨርሲቲው እንዲታተም ነበረ ፍላጎታችን። እና አንድ ጥያቄ ያቀረብንላቸው እኛ ይህንን መጽሐፍ የአባታችን ባዮግራፊ ስናወጣ ዋናው ዓላማ በአማርኛ ብቻ እንዲታተም ሳይሆን በሌሎችም ቋንቋዎች በዕብራይስጥም በእንግሊዝኛም እንዲታተም እንፈልጋለን እና ይህን ብናሳትም እስኪ ብለን ስንጠይቃቸው ይህንንማ ካለኛ ፍቃድ አንድ ጊዜ ስምምነቱን ከፈረምን በኋላ ካለኛ ፍቃድ ልታሳትሙ አትችሉም አሉ። እንዴት ነው አሁን ታዲያ እንዴት ነው ትፈቅዱልናላችሁ አልትፈቅዱልንም ስንል መጀመሪያ እንፈራረም እና ከዛ በኋላ ነው እና ይሄ ትንሽ ኋላ የሚያከራክር ነገር ደረጃ ላይ የሚያደርስ ነገር ስለሆነ በእነሱ መንገድ ባንሄድ ይሻላል በማለት ነው የተሆነው። የአዲስ አበባ ዩኒቨርሲቲ
የቅጂ ባለመብትነት የሚባለው ኮፒራይት የሚባለውን አንድ ጊዜ ከአዲስ አበባ ዩኒቨርሲቲ ፕሬስ ጋር ከፈረማችሁ በኋላ በሌሎች ቋንቋዎች ተርጉማችሁ በዕብራይስጥና በእንግሊዝኛ ለማሳተም ብትፈልጉ የአዲስ አበባ ዩኒቨርሲቲ ፕሬስ በዛ መልኩ ሊስማማ የሚችለው ከተፈራረማችሁና ከዚያ በኋላ ሁኔታውን አጢኖ መሆኑን ሲነግራችሁ ኋላ ላይ አነታራኪ ነገር ሊነሳ እንደሚችል በመስጋት ነው እንጂ ሌላ ምክንያት የላችሁም።
አዎ እንግዲህ መቼም የድብቅ አይደለም። እኛ ራሴ በእስራኤል ሀገር ስለምኖር አብዛኛው የዚህ የአቶ ታሪክ የአቶ ዮና ቦጋለን ታሪክ ለማወቅ የሚፈልጉ የእስራኤል የሚገኙ ኢትዮጵያኖች ናቸው።
ቤተ እስራኤላውያን።
ከዛ ውጪ በኢትዮጵያ ፈላጊ እንዳለው እኛ አናውቅም። እንግዲህ እኔም ከወጣሁኝ ወደ 50 ዓመት እየተጠጋኝ ስለሆነ በኢትዮጵያ ስርዓቱ እንዴት እንደሆነ የሀገሩ ህዝብ ፍላጎት ምን እንደሆነ ለማወቅ ትንሽ ይቸግረኛል። ግን እኛ የኢትዮጵያም ፍላጎት ካላቸው እዛም ቢቀርብ በጣም ደስ ይለናል እንጂ አይከፋንም። ትንሽ ከነሱ ጋር ያልተግባባ ነው በዚህ ነው። የአልቫሬዙ አላከራከረንም።
ያን ትርጉም የፈለጋችሁት አባታችሁ ቅድም እንደገለጿቸው በእስራኤል እንደሚኖሩት ኢትዮጵያውያን ሁሉ በዚህ ጭብጥ ቤተ እስራኤላውያንን መግለጼ ነው። አባታችሁም ቤተ እስራኤላዊ በመሆናቸው የቤተ እስራኤላውያን ታሪክም አካል እንደመሆኑ አንባቢያን ለዛ ፍላጎት ያላቸው ብዙዎች በእስራኤል መኖራቸውን ከግምት አስገብተው የሚያወሩኝ የአባቶን የግል ታሪክ የሚመለከተውን ሌላውን መጽሐፍ ነው።
አዎ ልክ ነው።
መልካም። አቶ ዘካርያስ ከህትመቱና ሳንሱርን የተመለከተው ከቀደመው ጥያቄ ከ50 ዓመታት በላይ ይሄ መጽሐፍ ለንባብ ሳይበቃ የቀረበት በታሪክ ተመራማሪዎቹና አጥኚዎቹ ዘንድ ባለፈው እሁድ መጽሐፉ ለትውውቅ በበቃበት ወቅት ከፍተኛ ግምት የተሰጠው በአጻጻፍ መንገዳቸው በስድስት ዓመት የኢትዮጵያ ቆይታቸው አባ ፍራንሲስኮ አልቫሬስን ማለቴ ነው እንደ ተመለከቱ የጻፉት የኢትዮጵያን የዛን ዘመን ሁኔታ መግለጽ ብቻ ሳይሆን ለዛሬም ከፍ ያለ አንድምታ የተባለው መጽሐፍ ነውና እየተመለከትን ያለ ነው። እርሶ ስለ መጽሐፉ ይዘት ከዚህ ሁሉ ጊዜ በኋላ ለህትመት ስለበቃው ያባቶ መጽሐፍ በርግጥ እንደ ልጅነቱ የተለየ ሊሆን እንደሚችል ይገባኛል፣ ግን በርሶ ግምገማ ይሄን መጽሐፍ እንዴት ተመለከቱት?
እኔ በእውነት ያባቴ መጽሐፍ አሁን ታትሞ ለአንባቢዎች ለወገናችን ለኢትዮጵያ ህዝብ ለአዲሱ ትውልድ በመቅረቡ በጣም ደስታ ነው የተሰማኝ። በጣም የሚያኮራ ነገር ነው። ምክንያቱም እኔ መቼም ለኢትዮጵያ አሁን አንዳንድ ለሚሰራው ለሚነገረው አንዳንድ ነገሮች ሁሉ አዲስ አይደለሁኝም እና ብዙ ጥያቄዎች በተነሱበት በአሁኑ ጊዜ ብዙ የሚያከራክሩ ነገሮች በተነሱበት የኢትዮጵያ ታሪክ መቼ ተጀመረ፣ በዚህ ዓመተ ምሕረት ነው፣ በዛ ዓመተ ምሕረት ነው በሚባልበት ጊዜ ይሄ መጽሐፍ በመቅረቡ ከ50 ዓመት በኋላ ይሄ በጣም የሚያስደስት ነገር ነው። ለሚነሱት ጥያቄዎች ሁሉ የአባ አልቫሬስ መጽሐፍ ትክክለኛውን መልስ ነው ለህዝቡ የሚያቀርበው። መረጃ የሆነ መሰረት ያለው መጽሐፍ ነው ብዬ ነው የምገምተው። ምናልባት አልቫሬስ መጽሐፉን ሲጽፉ የዕለት የዕለቱን ማስታወሻቸውን መጽሐፋቸው ይሆናል። ነገር ግን ያ ስር የያዘ መሰረት ያለው እውነተኛው ግልጽ ያለ የኢትዮጵያ ታሪክ ከዛ ነው የሚጀምር የኛ ታሪክ። ከዛ በፊት ምናልባት በየቤተ ክርስቲያኑ በየአድባራቱ በዛ የተጻፉ በግዕዝ ቋንቋ ምናምን የተጻፉ ብዙ ታሪኮች ሊኖሩ ይችላሉ። ግን እነዛም ቢሆን ብዙዎቹ የወጡ አይመስለኝም እኔ እንደምገምተው። ግን ይሄ በውጭ ሀገር ጸሐፊ የተጻፈ መጽሐፍ ትክክለኛውን ነገር ገልጾ በማከራከር ሁኔታ ነው ያቀረቡት። እሳቸው የወገን ተለይ የውጭ ሀገር ባዕድ ስለሆኑ የዚህን ታሪክ ላሳምረው የዚህን ታሪክ ላጥፋው ብሎ የተነሱ ሰው አይደለም።
ገለልተኛ ሆነው የጻፉት በመሆኑ የዚህን መጽሐፍ ጠቀሜታም ሆነ የታሪኩን ትክክለኝነት ከፍ ያደርገዋል ነው የሚሉን?
አዎ ልክ ነው፣ ልክ ነው።
መልካም።
እዛ ነው የምገምተው።
መልካም። አቶ ዘካርያስ የዚህ መጽሐፍ ታሪክ ምንም እንኳን ከ400 ዓመት በላይ ወደ ኋላ የሚወስድን ቢሆንም በዚያች ጥንታዊት ኢትዮጵያ የነበሩ ሁኔታዎችን ቀደም ብሎ እርስዎ እንደገለጹት በእኚህ ቄስ የስድስት ዓመት የኢትዮጵያ ውስጥ ጉዞ የመንግስታት ግንኙነትና ሌሎች ተዛማች ጉዳዮች በስፋት የሚተነተኑበት እንደ ተመልካች፣ እንደ ታዛቢ፣ እንደ ነጻ ሰው ታሪኮችን የሚያነሱና የሚጥሉበት ያለ ብዙ ትችትና ጫና ያዩትን በቀጥታ ያሰፈሩበትን ከታሪክ ምሁራኑ ጋር ኋላ ገፋ አድርገን እንመለከታለን። እስኪ ቀደም ብለን ጀመር አድርገነዋል፣ ስለ አባቶ ይንገሩን። በዚህ ታሪክስ እንዴት ተሳቡ አባቶ አቶ ዮና? 50 ዓመታት በፊት ይህም መጽሐፍ ለመተርጎም ምን አነሳሳቸው? እርስዎ እስከሚያውቁት እስከ ተረዱት ድረስ በመግቢያው ላይ የተጻፉ የተወሰኑ ጥቦችን የተርጓሚው የአቶ ዮና ቦጋለን አስተያየት አይቻለሁ። አባቶ ለምን ይህን መጽሐፍ ለመጽሐፍ ተነሳሱ? ምን የሳባቸው ይመስሎታል?
አቶ ዘካርያስ ዮና ለዚህና ለቀሪው ጥያቄዎች ከሚሰጡት ምላሽ ጋር በቀጣዩ የራዲዮ መጽሔት ይመለሳሉ። ለአሁኑ ግን ለጊዜያቸው እናመሰግናለን። እግዜር ይስጥልን።
Conjit እባክሽን ባወቁት ቤትሽን ቆንጂት አንቺን ብዬ ቆንጂት አንቺን ብዬ ልምጣው ይኮልዬ በመንገድ ላይ ሆኜ ሁሌ መጠበቄ ሳይገባሽ አልቀርም አንቺን መናፈቄ እባክሽን ባወቁት ቤትሽን ቆንጂት አንቺን ብዬ ቆንጂት አንቺን ብዬ ልምጣው ይኮልዬ ቆንጂት እባክሽን ባወቁት ቤትሽን ቆንጂት አንቺን ብዬ ቆንጂት አንቺን ብዬ ልምጣው ይኮልዬ
ቆንጅት ይላል ዜማው። አዲስ ጉርሜሳ ነው ድምፃዊው። ያን ጊዜ በሚል ርዕስ የአንጋፋው ድምፃዊ ማህሙድ አህሙድ 13 ዘፈኖች የተካተቱበት ሲዲው ላይ ነው ያገኘ ነው። ማህሙድንና ወጣቱን ድምፃዊ አዲስ ጉርሜሳን በሌላ ጊዜ እናነጋግራለን። አሁን ወደ ተከታዩ ቅንብር እንለፍ። ባለፈው እሁድ ልክ የዛሬ ሳምንት እዚህ ዋሽንግተን ዲሲ ውስጥ የተካሄደ ዝግጅት ነው። ለሜሪጆ ኢትዮጵያ የሕፃናትና የአረጋውያን መርጃ ገንዘብ ለማሰባሰብ ታልሞ የተሰናዳው ዝግጅት ሰው ለመርዳት ሰው መሆን በቂ ነው የሚል መጠሪያ ተሰጥቶታል። ሶስት እንግዶች አሉን። ከሴቶችና ቤተሰብ ፕሮግራም አዘጋጇ ቆንጂት ታዬ ጋር ነው ያወያየኋቸው። አዲሱ እረፍት ላይ ነው ቀደም ብዬ እንደጠቆምኩት። በሚቀጥለው ራዲዮ መጽሔት እናገኘዋለን። አሁን ወደ ውይይቱ እንዘልቃለን። እንግዶቻችን ራሳቸውን ያስተዋውቁናል።
ስሜ ቤተልሔም ከበደ ይባላል። የምኖረው ሳኖዜ ካሊፎርኒያ ነው። የ2017 የሚስ ኢትዮጵያ አሸናፊ ነኝ።
ሲስተር ዘቢደር ዘውዴ የሜሪጆ መስራችና ስራ አስኪያጅ ነኝ።
ተስፋሁን አዱኛ ከዚሁ ከቨርጂኒያ ነኝ። የሚስ ኢትዮጵያ ዩኤስኤ ፓጀንት ፋውንደር ነኝ። እንዲሁም የሜሪጆ ፈንድሬዚንግ ፕሮግራም አስተባባሪና አዘጋጅ ነኝ።
እናመሰግናለን እንግዶቻችን። ቆንጂት፣ ዛሬ የራዲዮ መጽሔትም ሴቶችና ቤተሰብም በጋራ የሚያዘጋጁት ፕሮግራም ሊወጣው ነው።
ተጋባዥ እንግዳ ሆኛለሁ።
ተጋባዥ እንግዳ። ብዙ ጊዜ አንቺ ነበርሽ የምትጋብዥኝ እና ዛሬ በመገኘትሽ ደስ ብሎኛል። ቆንጂት፣ እንግዲህ ያገኘናቸው ሰው ለመርዳት ሰው መሆን በቂ ነው በሚል ርዕስ ያዘጋጁት ባለፈው እሁድ እዚህ ዋሽንግተን ዲሲ ውስጥ የተካሄደ ስነ ስርዓት ሜሪ ጆይን ለመርዳት የተዘጋጀ ነው። ይህን ስነ ስርዓት ያስተባበረው አቶ ተስፋሁን አዱኛ ነው እና እንዴት በዚህ ስራ ውስጥ ተሳተፍ? ምንስ ውጤት አገኛችሁበት?
በመጀመሪያ ለቮይስ ኦፍ አሜሪካ አዘጋጅ አሉላ ቆንጂት በጣም እናመሰግናለን ይህን እድል ስለሰጣችሁን። ሜሪ ጆይ ለመርዳት ዋና ያነሳሳን ምክንያት ከሲስተር ዘቢደር ጋር ስራዎችዋን እናያለን፣ እንከታተላለን እና አሁንም ሲያትል ላይ አብረን ነበርን የሚስ ኢትዮጵያን 2017 ስናዘጋጅ። በዛ በተገናኘንበት ጊዜ አንዳንድ ዲስከሽኖችን አድርገን የሚስ ኢትዮጵያ ዩኤስኤ ፓጀንት ዋናው አላማው እንደነዚህ አይነት በጎ አድራጎት ድርጅቶችን መርዳትና ብሪጅ መፍጠር ስለሆነ ተወዳዳሪዎቹም ራሱ እዚህ ውስጥ ለመወዳደር ይሄንን አይነት አላማ ይዘው መቅረብ አለባቸውና መሳተፍ አለባቸው። አንዱ ዋናው እሱ ነው። ስለዚህ ይሄንን ተነጋገርን። ከዛ መልስ እንግዲህ በስራ ግንኙነት ባለን መሰረት የተለያዩ አርቲስቶችን ስልክ በመደወል እንዲተባበሩ ስናደርግ በጣም በሚገርም ሁኔታ በአይነቱም በይዘቱም ለየት ያለ ብዙ አርቲስቶች በነጻ ያለምንም ክፍያ ፈቃደኛ መሆናቸውን ሜሪጆ የሚሰራው ስራ ትልቅ ስራ ስለሆነ ለመርዳት ፈቃደኛነታቸውን ገልጸው እነሱን ብቻ ሳይሆን የተለያዩ ቢዝነሶች፣ ሬስቶራንቶች ሁሉ በነጻ ምግብ በማቅረብ ውጤቱም በጣም ብዙም ባይባልም በጣም ጥሩ ነበረ። ይሄ ራሱ አዌርነስ መፍጠሩንም
ግንዛቤ መፍጠሩ
አማውንቱንም እንግዲህ ነገ መግለጽ ምን ይችላልን የተገኘው ነው
ያለው የገንዘቡን የተሰባሰበው ገንዘብ መጠን ይያልከ ያለው
የገንዘቡ መጠን አዎ እንግዲህ መቼም እስካሁን በቼክ ምናቀው እስከ 12000 በላይ ተሰብስቧል ዶላር አዎ እንግዲህ ሌሎችንም ደምረን ሁሉንም ነገር የታንክ ፕሮግራም ስላልን ዛ ላይ እናቀርባልና በጣም ደስ የሚል ነው የአርቲስቶች ትብብር የቢዝነሶች ትብብር የህዝቡ ፍላጎትና እሷ የምትሰራው ስራ ጥሩ መሆኑን እንድናውቅ አድርጎናል ለምን እኔ ብዙዎቹን ቸርቾችንም ደርሻለሁ ቢዝነሶችም ጋር ሄጃለሁና ስለ ሜሪጆ ያላቸው ግንዛቤና አስተሳሰብ በጣም ደስ የሚል ነው የሚያበረታታ ነውና አይ ቲንክ እሷም በርትታ እንድትሰራ የበለጠ ጉልበት እንዲሆናት የሚያደርግ ይመስለኛል
እሺ ወጣቷስ የ2017 የወይዘር ኢትዮጵያ አሸናፊ በዚህ ውስጥ የነበረሽ ሚና ያስረጅኝ
አዎ እዚህ በተደረገው ፋንድሬዚንግ ከሳኖዜ ስፖንሰር አግኝቼ ለመምጣት በቅቼ ነበረ። ጥሩ ዝግጅት ነበር። ክራውኒንግ ሴሬሞኒውም የነበረው በዚሁ ፕሮግራም ነበረ። ያው ለሳኖዜ የነበርኩት።
ወይዘሪት ኢትዮጵያ መሆንሽ በይፋ ሽልማቱን የተቀበልሽበት ማለት ነው አሁን የምትነግሪ ስነ ስርዓት?
አዎ ስነ ስርዓቱ እዚህ ነበረ። ውድድሩ ደግሞ ሲያትል ነበረ።
ማን ነው ያን ሽልማት ያካሄደው? ሲስተር ዘቢደር የክብር እንግዳ እንደሆነች ነው የተረዳሁት።
አዎ ሲስተር ዘቢደር ነበረች ክራውኒንግን የሰጠችው እንደውም ደሞ ለአምባሳደርነትም የሾመችኝ ሲስተር ዘቢደር ነበረች።
ስለዚህ ባለ ብዙ ማረግ ሆነሻል ዛሬ ማለት ነው።
አዎ
ግሩም።
ሄ ደሞ የነ ሲስተር ዘቢደር ስራ በጣም የቆየ ስራውን ያስመሰከረ ድርጅት ነውና ልትኮሪ ይገባል። ሲስተር ዘቢደር
ዝግጅቱ በጣም ጥሩ ነበረ። ከተስፋውን ጋር የተገናኘ ነው። ሲያትል ኳሱ ላይ ነው እና ስለ ስራችን ከጠየቀ በኋላ ብዙ ሰዎችን ካነጋገረ በኋላ ያው ጥሩ ስራ የሚሰራ ድርጅት ነው እኔ በራሴ እንዲማድረግ ፈልጋለሁ አለ። እኔ ደግሞ በአጋጣሚ ቲኬትሽ ተሸልሜ ነበር። የአዋሳ አርጋ ማዕከል ሲመረቅ ወይዘሮ መስከረም በላቸው ከአትላንታ ክፍል ስፖንሰር አርጋ ነበር። ያንን ክፍል ምረቃው ላይ በአጋጣሚ ተገኝታ ቲኬት ሸለመች መተሽረፍት አርጊ ብላ። ልክ ተስፋውን ፈንድሬዚንግ እያዘጋጀው ነው በጣም ብዙ አርቲስቶች ናቸው ያሉት ብትገኝ ሲለኝ እንግዲህ አሁንስ ቲኬቱን ለፈንድሬዚንግ ልጠቀም ብዬ መስከረምን አነጋገርኳት። እሷ ደግሞ በጣም ደስተኛ ነኝ አለች።
በረራ ቲኬት ነው?
የበረራ ቲኬት።
አዎ
አዎ ከዚህም የሚመለሰኝ አዎ ቲኬት ቆረጠችልኝ ተገኘሁኝ። በጣም የሚገርም ነው። ከ30 በላይ አርቲስቶች ናቸው የተገኙት። እንዲህ አይነት አንድነት እኔ ዲሲ ላይ ሁሉም ሰው ያለው የመጀመሪያ ነው። ሚስ ኢትዮጵያ ፔጀንት ያዘጋጀውና እኔ በዚህ አጋጣሚ ተስፋሁንን ይሄንን ቀንና ማታ ሰርቶ ነው በአንድ ወር ውስጥ ያዘጋጀውና እዛም ሲያገኙኝ የአርቲስቶቹ ፍቅር በጣም ደስ ይላል። በጣም ሁሉም እኛ አለን በየጊዜው ለሚዘጋጀው ለኢትዮጵያ ህጻናት ለኢትዮጵያ አዛውንቶች እኛ በነጻ እንሰራለን ምንም እንዳታስብ ይያሉ ያበረታቱ ነበር። ሌላው የንግዱ ህብረተሰብም በጣም ስፖንሰር ያደረጉሉ ተገኝተዋል። አንድ ልጅ ሁለት ልጅ አምስት አዛውንት እንዲ ስፖንሰር ያደረጉአሉ። ፊልም ተዘጋጅቶ ነበር። በጣም የተሳተፉትን በሙሉ አመሰግናለሁ።
ሲስተር ዘቢደር ለእንዲህ ያለ ዝግጅት እንግዳ አይደለሽም። በኋላ ላይ ድርጅትሽም አድርጎ የት እንደደረሰ ታስታውሽናለሽ። በየአመቱ ስትመጪ ምን ሰራችሁ ምን አዲስ ነገር አለ እናያለን። ወዲሁም የቤተሰብ ፕሮግራምም ስላለ የአረጋውያኑንም አዳዲሶችን ፕሮጀክቶችን ጨምረን እናወራለን። ግን የተመሰጥሽበት የመሰለኝን አንድ ነጥብ እንደው አጽንኦት ለመስጠት ነው። ይሄ ህብረተሰብን ማሳተፍ፣ ታዋቂዎችን፣ የኪነ ጥበብ ባለሙያዎችን ማሳተፍ ምናልባት ከቀዳሚዎቹ አንዷ ትመስኛለሽ ኢትዮጵያ ውስጥ ታዋቂዎች የኪነ ጥበብ ባለሙያዎች ዝም ብሎ በርቀት ከመናያው ዝና ባሻገር ለማህበረሰብ በጎ ነገር ማድረግን እንደ ስራቸው መውሰድ ከመደበኛ ስራቸው ወጣ ብለው የሚያደርጉት መሆኑን ከተቀበሉ ሰነባብተዋል። በሌሎች ብዙ ቦታዎች ያለው ግን ሜሪጆይ ከመጀመሪያዎቹ ከቀዳሚዎቹ አንዱ ነውና ህፃናት ማሳደግን ለ10 ህፃናት ወላጅ ሆኖ እንደማሳደግ ኃላፊነት መውሰድን የልማድ ስራ አድርገዋል። እዚህ ዋሽንግተን ዲሲ ተመላልሽ የመጣሽ ግለሰቦች በተመሳሳይ ነገር መሳብ ችለሻል። ይሄ ግን ምን ስሜት ሰጠሽ? ምክንያቱም የኪነ ጥበብ ባለሙያዎችን በዚህ ደረጃ ማሳተፍ እንደ ተባለው የተለመደ አይደለምና እንዲህ በአንድ መድረክ ላይ ከኪነ ጥበብ ውጪ ለሆነ አላማ።
ይሄ እንግዲህ ሜሪጆ 10ኛ አመቱን ሲያከብር ከዛሬ 13 አመት በፊት ለአርቲስቶች ትልቅ ጉባኤ አዘጋጅተን ነበር። ሁሉንም አርቲስትና በጣም ነበር ያዘኑት። እንዲህ አይነት ህይወት እንዳለ ህብረተሰብ ውስጥ አያውቁም እና እንዲጎበኙ ሁሉ አደረግን። እንደ አርቲስት አብራሪ ያለውን በጣም መግለጽ ፈልጋለሁ። እስከዛሬ ለራሴ ብቻ ነበር እንደ ከብት ምኖረው።
እንደ ሰው መኖር ጀመርኩት አሁን ነው ይላል። ሲገቡ ለአንድ አመት ሁለት አመት ነው እኛ ብዙአንና የማንፈልግም ሲሉ ነበር። ከዛ በኋላ ግን እስካለን ድረስ በህይወት እኛ ለሰው መኖር አለብን ብለው አሁን ደግሞ በሜርጆይ ብቻ አይደለም በተለያዩ ድርጅቶች ውስጥ ገብተው በጣም ደስ የሚል እንቅስቃሴ አዋሳ ላይ ታዋቂ ሰዎች አርቲስቶች እየሰሩ ነው። የዚህ የዲሲው ደግሞ በጣም የመሰጠኝ ሁሉም መቅረት እንደ ነውር የተቆጠረበት ነው። ድምጻውያን በአጠቃላይ የኪቦርድ ተጫዋቾች፣ የሙዚቃ ባንዱ፣ የባህልም እንደዚህም ዘመናዊ ባንዱ ከዚህ ዝግጅት መቅረት እንደ ነውር የታየበት ነው። እየደወሉ አለን እያሉ ነው። እና ይሄ ነው በጣም የመሰጠኝ እና ይህ መቀጠል አለበት። እኛ ለእኛ ችግር ከኛ የተሻለ መፍትሄ የለውም። አሁን እንደምታዩት ነው የዓለም አቀፉ ገንዘብ በጣም እየደረቀ ነው የመጣው። ችግሩን በዛ ነው ያክል ደግሞ እየሰፋ ነው የመጣው። ዛሬ በየቦታው ዞረ ስታዩ ጎዳና ተዳዳሪዎች ቁጥሩም ጨምረዋል። ተራ በተራ የሚበላ ተራ በተራ የሚተኛ ዩኒፎርም አተው ትምህርት ቤት የሚቀሩ 9ኛ ክፍል ደርሰው 10ኛ ክፍል ደርሰው ሀይ ስኩል ሲገቡ ጫማ አተው የሚቀሩ ወደ ቀን ስራ የሚገቡ ብዙ ተማሪዎች አሉና ይሄ ችግር ከኛ አያልፍም። በጣም በጣም መረዳዳት እንችላለን። ና አንድ ሰው አንድ ልጅ ቢያስተምር ለቁም ነገር ቢያበቃ እኛ ልጆቹም አይበቁንም። ና አዛውንቱም ደግሞ መለመን የለበትም። የተማረውም ያልተማረውም አዛውንት እችን አገር እዚያ አድርሶ ነው ያስረከበን። ና ዛሬ በየቤቱ በጣም በሚያሳዝን ሁኔታ ላይ የሚያቸው የጠፉ አዛውንቶች አሉ። ስለዚህ እነኝህን ማየት ግዴታ አለብን። እነሱን ለመርዳት ደግሞ ታዋቂ ሰው በጣም በጣም አርቲስቱ ሰው ህዝቡ አርቲስት ይወዳል። ስለዚህ እኛ አርቲስቶች ደግሞ እውቅናቸውን በመጠቀም ለሀገራቸው ቀጣይ የሆነ ስራ እንዲሰሩን በዚህ አጋጣሚ እያመሰገንኩኝም ጥሬን አስተላልፋለሁ።
ወደ አዘጋጁ ነው የምሄደው። ተስፋ፣ ምን ያህል ሰው ተገኘላችሁ በዚህ ዝግጅት ላይ? ዋሽንግተን በጣም ብዙ ኢትዮጵያዊ አሜሪካዊ የሚገኝበት በንግድ ቤትም ይሁን በተለያዩ የስራ ዘርፎች በትምህርት ላይ ያሉ በርካታ ሰዎች ያሉበት ከተማ ነው እና ምን ያህል ሰው ተገኘላችሁ?
እሺ፣ በድጋሚ አመሰግናለሁ። በእውነቱ በአጭር ጊዜ ውስጥ በአንድ ወር ጊዜ ውስጥ ነው ይህ ዝግጅት የተዘጋጀው። ሲስተር ዘቢደርም አንድ ቀን ሲቀራት ነው የገባችው። የሚቻለውን ያክል ማስታወቂያዎች፣ ብዙ ነገሮች ተሰርተዋል እና ዋናው በዛ ቀን የመጡት ሰዎች በቃ ያ ግዴታችን ነው ብለው የሚሉ ሰዎች የተገኙት እና አንደኛ የጾም ወቅት ነው፣ ግን አካባቢው ካለን የኢትዮጵያ ሕዝብ አንጻር በቂ ነው የሚባል አይደለም። ግን ውጤታማ የሆኑ ሰዎች መጥተዋል፣ ማድረግ ያለባቸውን አድርገዋል። አርቲስቶች ሁሉም ሰው ተገኝተዋል እና ጥሩ ነበር ስናይ በአሁኑ ሰዓት ያገኘ ነው የአቼኩን የምናውቀውን ቁጥር ቅድም የገለጽኩት ያን ያክል ሰብስበናል። ከዛም በላይ ደግሞ እነኚህን ሰዎች በቋሚነት እንደው ይህንን ድርጅት የሚረዱበትን መስመር ለመክፈት ስለሆነ የነበረው የሰው ብዛት ከአካባቢው አንጻር በጣም ብዙም ባይባልም ጥሩ ነበረ።
የሚያበረታታ ይመስላል። ቆንጂት፣ በምሳሌነቱም ጭምር ነው እና እንዲህ መሰሉን ፕሮግራሞች የምናዘጋጀው በጊዜው ከተገኘው ውጤት እኩል ለሌሎች ምሳሌ የሚሆን በዝግጅቱም ሆነ በተለያየ መንገድ ሙያቸውን፣ ችሎታቸውን፣ ገንዘባቸውን፣ ጊዜያቸውን መስጠት የፈለጉ ምሳሌ መሆናቸውን እናያለን። ይሄ ወደ ወጣቷ ቤተልሔም እንድንሄዳለን። ቤተልሔም፣ በዚህ ዝግጅት ላይ ወይዘሪት ኢትዮጵያ ማዕረግሽን ዘውድሽን ደፍተሻል በዝግጅቱ ላይ። በዚያው ሰዓት ደግሞ ቀደም ብለሽ እንደገለሽልን የሜሪ ጆይ የክብር አምባሳደር ወይም የበጎ ስራ አምባሳደር ሆነሻል። ይሄ በራሱ ትልቅ ኃላፊነት ነው እና ቅድም አቶ ተስፋሁንም እንደገለጠው አንቺ የተሳተፍሽበት እኔ መሰለ የቁንጅና ውድድር ስለ ቁንጅና ብቻ አለመሆኑ ማህበራዊ ኃላፊነትም አብሮ ማሸከሙ ካሸነፉም በኋላ የሚቀጥል ነው። በውድድር ጊዜም እንዳለ ሁሉና ትከሻሽን እንዲችል አድርገሸዋል። ተዘጋጅተሻል ለሚቀጥለው ኃላፊነት?
አዎ፣ እኔ በእኔ በኩል ዝግጁ ነኝ ብዬ ነው የማምነው። ወደ ምኖርበት ሀገር ሳኖዜም ሲሄድ ስራዎችን ለመስራት ና ይሄንን አዌርነስ ትዛት ለሚኖሩት ኢትዮጵያውያን የምችለውን ያህል ለመናገር አቅጃለሁ። ያ እና ደግሞ በጣም ቀላል ነው። አንድ ሰው 18 ብር በወር መክፈል ማለት አንድን ልጅ ለማሳደግ በጣም የሚከብድ ነገር አይደለም። ለራሳችን ነው 200 ብር 300 ብር እያወጣን ልብሶች፣ ጫማዎች እንገዛለን። እንኳንስ ና የአንድን ሰው ህይወት ለመቀየር 18 ብር ትንሽ ነው እና
እዚህ ተዘጋጅተሻል?
ያ ዝግጁ ነኝ። በጣም ኮንሰፕቱ ቀላል ነው። ያንን ለሰዎች ብናስረዳቸው እነሱ ደግሞ they make their decision
ውሳኔው የእነሱ ነው የምትይው።
ወጣቷ በርትተሽ የተነሳሽበት ይመስላል። ከዚህ በፊትም የሲያትሉ ኳስ ጨዋታው ሳምንት ላይ አዲሱ አነጋግሮች ነበርና እንዲህ ያሉ ስራዎችን እንደምትሰሪ የበጎ አድራጎት ስራዎችን እንደምትሰሪ ጠቅሶ ነበር።
አዎ፣ ሰራለሁኝ። ኢትዮጵያ ሂጄ የነበረ ከ2 ዓመት በፊት ወደ ትውልድ ሀገሬ ጎጃም ደብረ ወርቅ ሂጄ እዛ ያሉትን ቤተ ክርስቲያኖችን ረድቻለሁኝ። ትላልቅ ሰዎች እዛ የሚኖሩ ልብስና የሚተኙበት ፍራሽ በመግዛት እንዲሁም ምግብ በማብላት ረድቼ ነበረ።
አድማጮች እንድጋሚ ማስተዋወስ ሊሆን ይችላል አዲሱ ጠይቆሽ ከሆነ በጊዜው ግሩም ቃለ ምልልስ ማረጋችሁ ትዝ ይለኛል። በኳሱ ስነ ስርዓት ተወዳድረሽ ባገኘሽ ቦታ ደብረወርቅ የትውልድ መንደርሽ እንደሆነ ገልጽሻል። ምን ያህል ጊዜ ሆነሽ ለመሆኑ ዲ ወደ ዩናይትድ ስቴትስ ከመጣሽ?
ከኢትዮጵያ ከመጣሁ 9 ዓመቴ ነው።
አሁን ይበልጡን አሜሪካዊት ነሽ ወይስ እንደተቀበልሽው ማረግ ይበልጡን ኢትዮጵያዊ ነሽ?
ኢትዮጵያዊ።
በምንድን ነው የምታሳየው?
ማንነቴ ኢትዮጵያዊ ነው፣ ያንን መቀየር አልችልም።
የምታሳየውም በምግባርም አሁን የተቀበልሽውም ኃላፊነት ከኢትዮጵያ ጋር መያይዝሽ ይመስላል። እንግዲህ ባለሽበት አካባቢ የምታደርጊውንና የተረከብሽውን ኃላፊነት የቱን ያህል እንደ ተግባር ላይ እንዳዋልሽ እንጠይቅሻለን መልሰን። ቆንጅት፣ ምናልባት ወደ ሲስተር ዘቢደር የሚመለስ ጥያቄ ነው። ከዚህ ቀደም ሲስተር ዘቢደር ወዲህ ወደ ዩናይት ስቴትስ ስትመጣ ቀደም ሲል በነበረውም ፕሮግራም በሌሎችም እንደጋግመን አነጋግረናታል፣ እናገኛታለን። ራሷም የብርቱ ሰው ምሳሌ ሆና ነው የምትታየኝ። ለረጅም ዓመታት ወላጅ ወይም አሳዳጊ ያጡ ህጻናትን፣ ረጅ የሌላቸው አረጋውያንን ሰብስቦ መርዳት፣ የቅርብ ሰዎችን በቅጡ መሰብሰብ በማይቻልበት ሁኔታ ውስጥ ለብዙዎች ኃላፊነት መውሰድ፣ ያን ደግሞ ረጅም ዓመታት ስራሽ ማድረግ፣ የህይወትሽ አካል ማድረግ የተለየ ጥንካሬን ይጠይቃልና ስለ ራሷ ብትነግረን አሁን ያለችበትን ከዚህ ሁሉ ዓመታት በኋላ ዛሬ የሚደከምሽ አይመስልም።
በራሱ በመስተዋትም ፕሮግራም በተደጋጋሚ ስናነጋግራት ባልሳሳት ከ20 ዓመት በላይ ይሆናል ይመስለኛል፣ 23 ዓመት እያለችኝ ነው። እና ዛሬ ሳያት ደግሞ እንዴ አንቺ አትለወጪም፣ እንደውም ጥሩ ስራ በጎ ስራ ያለመልማል ልጅ ያረጋል ይመስለኛል በአንቺ ላይ እንደምናየው እያልኳት ነበር። አሉላ እንዳለው ምንድን ነው በዚህ እንድትቀጥ ያበረታሽ የሚሄደው?
አድማጮች፣ ሲስተር ዘቢደር ዘውዴ ትመለሳለች። ታዲያ በቀጠሮ ነው ከሶስቱ እንግዶቻችን ጋር የጀመርነውም ወግ አልተቋጨም። በረቡዕ ምሽቱ ሴቶችና ቤተሰብ ፕሮግራማችን ተከታዩን ይዘን እንመለሳለን። አሁን ባቀረብናቸው ዝግጅቶችም ሆነ በሌሎች አነጋጋሪ ጉዳዮች ዙሪያ ሀሳባችሁን ልታደርሱን የፈቀዳችሁ እናም ድምጻችሁን መልሰን እናሰማ ዘንድ ልትሳትፉ ተጋብዛችኋል። ለራዲዮ መጽሔት ስትሉ አሁን ተግታችሁ ጻፉ፣ ደውሉልን። ስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። የኢሜይል አድራሻችን horn@vionews.com ብላችሁ ጻፉ። አሁን ወደ ማጠናቀቁ እናመራ ነው። ብዛየው ደምሴ መለየት ክፋቱ ይለናል።
ከአይኔ ከመሃሉ አንቺ ብቻ ኮነሽ በሚታየኝ ሁሉ ስለሻል ከአይኔ ከመሃሉ አንቺ ብቻ ኮነሽ በሚታየኝ ሁሉ አንቺ ብቻ ኮነሽ በሚታየኝ ሁሉ ስንቱን ጋራ ዞረሽ የኔ አለ ስንቱን ጋራ ዞሬ ስንቱን ጋራ ዞረሽ የናለ ስንቱን ጋራ ዞሬን እንዴት እንዳዲሰው ታሚኛለሽ ዛሬ ታሚኛለሽ ዛሬ እስኪ ልጠይቀው ትርስሽን ምን ይሆን ምክንያቱ እስኪ ልጠይቀው ትርስሽን ምን ይሆን ምክንያቱ
አድማጮች የማጠቃለያ ዜና እናሰማና እንሰናበታለን። ሃሪኬን ሃርቪ የተባለው በኃይለኛ ንፋስ የሚነግድ ከባድ ዝናብ በወረደባት በዩናይትድ ስቴትስዋ ቴክሳስ ክፍለ ሀገር የምትገኘው ሂውስተን ከተማ ጎርፍ ተጥለቅልቃለች። ነዋሪዎች ቤታቸው በጎርፍ ከተጥለቀለቀባቸው ጣሪያው አናት ላይ መውጣት እንጂ አቲክ የሚባለው የቤት ጣሪያ ውስጥ ቆጥ መሳይ ክፍል ውስጥ ከመግባት እንዲቆጠቡ የከተማዋ ፖሊሶች እያስጠነቀቁ ናቸው። የሊባኖስ የጦር ሰራዊት ራሱን የእስልምና መንግስት ብሎ የሚጠራው ቡድን ተዋጊዎች ከሶስት ዓመታት በፊት ሶሪያ ድንበር አጠገብ የጠለፋቸው ወታደሮች ሳይሆን አይቀርም ብለው የጠረጠሯቸውን አስከሬኖች እንዳገኘ አስታወቀ።
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከ3 ሰዓት እስከ 4 ሰዓት በ19ና በ22 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከ3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናባሪ ንጉሡ ታምሬ ጋር የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ ነኝ። ዛሬ ባልደረባዬ የራዲዮ መጽሔት አጣማጅ አዲሱ አበበ የለም። በሚቀጥለው የራዲዮ መጽሔት ታገኙታላችሁ። በእኔ በኩል በዚሁ እሰናበታለሁ። ሰላም ተናደሩ።
This program has come to you from the Voice of America, Washington.